Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
ጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዝግጅታችንን ጀምረናል። ጽዮን ግርማ ነኝ። መስታወት አራጋውም አብራኛለች።
ሰላም እንደምናመሻችሁ። የዛሬው ታህሳስ 3 2009 ዓ.ም የጋቢና ቪኦኤ ፕሮግራማችን በርካታ ጉዳዮችን ይዟል። ጋዜጠኛ ተመስገን ደሳለኝ ታስሮ ይገኝበት ከነበረው የዙሃ እስር ቤት የለም ከተባለ 6 ቀናት እንደተቆጠሩ ቤተሰቦቹ ተናገሩ።
የተመስገንን ምንም ወሬ የሰማነው ነገር የለም። እዚህ የለም፣ እኛ ጋር የለም ከሚል በስተቀር ምንም ያገኘነው ነገር የለም።
የጋዜጠኛ ተመስገን ደሳለኝ ወንድም አቶ አላምረው ደሳለኝ ነው የፌዴራል ማረሚያ ቤቶች አስተዳደር የኮሚኒኬሽን ጉዳዮች ኃላፊ። ተመስገን ዝዋይ እንደሚገኝ ነው የምናውቀው ብለዋል። ዘገባ አለን። የወልቃይት ጉዳይ በምሽቱ ተካቷል።
ይህ ሁኔታ ባለበት ኮሚቴው በመንግስት የጸጥታ ኃይሎች ቁጥጥር ስር በዋለበት አሁን ድጋሚ ሌላ ኮሚቴ ክሬት ተደርጎ እንደ አዲስ ጥያቄው የሚቀርብበት ምንም አግባብ የለውም።
አቶ አደራጀው ዋኘው የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ኮሚቴ ዋና ጸሐፊና የወጣቶች ሰብሳቢ ናቸው። በምሽቱ ዝግጅት ይጠብቋቸው።
የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮም በዚህ ዘገባ ተካተዋል። ዛሬ የ1491ኛው የመውሊድ በዓል ተከብሯል።
ለእስልምና እምነት ተከታዮች በሙሉ እንኳን ለመውሊድ በዓል በሰላም አደረሳችሁ።
እንኳን አደረሳችሁ። ሰዓት ከበቃን ሌሎችም ዘገባዎች ይኖሩናል። የሙዚቃ ግብዣም እንዲሁ። በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በሚተላለፈው ስርጭታችን ላይ አስተያየታችሁን ስጡን። ዛሬ ጋቢና ቪኦኤ የተጀመረበት አንደኛ ዓመት ነው። እሱን አስመልክቶ ያላችሁን አስተያየት አጋሩን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አድማጮቻችን፣ ዜና በዛሬው የዜና ዘገባችን የፍትህ ጋዜጣ፣ የአዲስ ታይምስ እንዲሁም የፋክት ጋዜጣ ባለቤትና አዘጋጅ ዋና ተመስገን ደሳለኝ ታስሮበት በሚገኘው ዝዋይ እስር ቤት እንደሌለና ምግብ ማስገባት እንደማይችሉ ከተነገራቸው 6 ቀናት እንደተቆጠሩ ቤተሰቦቹ ለአሜሪካ ድምጽ ገልጸዋል። ወደ በኋላ ላይ እንመለስበታለን። በሰሜን ኢትዮጵያ የወልቃይት ጠገዴ ጠለምት ህዝብ የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ በሚል አስተባባሪ 20 አባላትና 9 ስራ አስፈጻሚ ኮሚቴ አባላት ያሉት አቋቁመው ከታህሳስ 27 2009 ዓ.ም ጀምሮ ሲንቀሳቀሱ እንደነበር፣ ከዛም ይህ ጉዳይ ተቃውሞዎችን ቀስቅሶ ለበርካቶች ሞት፣ የአካል ጉዳትና ንብረት መውደም እስር ምክንያት እንደነበር የአሜሪካን ድምጽ ጨምሮ በርካታ ዓለም አቀፍ ብዙሃን መገናኛ ሲዘግቡት መቆየታቸው ይታወሳል። ይህንንም በተመለከተ ዘገባዎች ይኖሩናል። አሁን ወደ ቀጣዩ ዝግጅቶቻችን እንለፍ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የፍትህ ጋዜጣ፣ የአዲስ ታይምስ እንዲሁም የፋክት ጋዜጣ ባለቤትና አዘጋጅ ጋዜጠኛ ተመስገን ደሳለኝ ታስሮበት በሚገኘው ዝዋይ እስር ቤት እንደሌለና ምግብ ማስገባት እንደማይችሉ ከተነገራቸው 6 ቀናት እንደተቆጠሩ ቤተሰቦቹ ለአሜሪካ ድምጽ ገልጸዋል። ሰለሞን አባተ ዝርዝር አለው።
ተመስገን ደሳለኝን ቤተሰቡ ካለፈው ሳምንት ረቡዕ አንስቶ ሊያገኘው እንዳልቻለ ገልጾ እንደነበር ይታወቃል። ከተመስገን ወንድሞች አንዱን ባሳዝን ደሳለኝን ባለፈው አርብ በስልክ አግኝቼው ይህንኑ አጫውቶኝ ነበር።
ታናሽ ወንድሜ ሄዶ ነበረ ሮብለታ።
ማን ነው እሱ?
ታሪኩ ደሳለኝ እና ይሄን ነግሮኝ እኔም ለማጣራት አምስረት ሄጄ ነበር። እኔንም እንደዛው አይነት መልስ ነው እየተሰጠን። በአግባቡም ደፍሮም እንደዚህ ነው የሚልም ሰው የለም። አናቅም በቃ የለም። ሌላ ጊዜ መታችሁ በቢሮ አናግሩ ምናምን ነው እንጂ ትክክለኛውን ነገር ሊነግሩንም ያለውን ሁኔታ ሊያሳውቁንም አልቻሉም።
ጥያቄውን ይዤ ወደ ፌዴራል ማረሚያ ቤቶች የኮሚኒኬሽንስ ዳይሬክተር ወደ አቶ ግዛቸው መንግስቴ ደውዬ ነበረ። አገኘኋቸው?
አይ እኔ የተለየ ዝዋይ መኖሩን ብቻ ነበር ማውቀው።
እሺ፣
ከዛ የተለየ ማውቀው ነገር የለም።
እስካሁንም እሱን ብቻ ነው የሚያውቁት?
አዎ።
እሺ አቶ ግዛቸው፣ ደግሞ ሰሞኑን ደውዬ ምናልባት ተጨማሪ መረጃ የሚያገኙት ካለ እጠይቃለሁኝ። በጣም እግዜር ይስጥልኝ፣ አመሰግናለሁኝ።
ሰላም።
አዲስ ነገር እንዳለ ለመጠየቅ ዛሬ ወደ አዲስ አበባ ደወልኩና ሌላኛውን የተመስገን ወንድም ታሪኩ ደሳለኝን አገኘሁት።
ትላንት አንደኛ ወንድም ሄደ፣ ዛሬ ደግሞ አንድ ሌላ ልጅ ልከን ነበረ። የሰሜን ጓደኛ የለም አልናቸው አይደለ ያሉት። እኔ ሌላ ቦታ በሱ ጉዳይ ሌሎች ቦታ ነበር የሄድኩት እኔ ዛሬ።
እሺ፣ የት ሄድክ አንተ?
እኔ እዚህ ፌደራል ማረሚያ ቤት አስተዳደሮች ና ከዛ ፍትህ ሚኒስቴር አቶ ጌታቸውን በሄዳ ይቼ ነበረ ዛሬ።
እሺ፣ ምን ሰማ?
የፌደራል ማረሚያ ቤት ኮሚኒኬሽን ጉዳዩ አላናገርኝም። ሶስት ሰዓት ያህል አስጠበቁኝ፣ ምንም አላናገርኝም። ለጻፊያ ጉዳዩ ንገራቸልኝ፣ ጉዳዩን ድጋሚ ወይ ሁለተኛ ቀን መስል ድጋሚ አስረዳቸው። ፍትህ ሚኒስቴር ጠቅላይ አጋቤ ግን አቶ ጌታቸውን ቤን አናግሬያቸው ነበረ።
እሺ፣ ምን አሉ?
ኢንፎርሜሽን የለኝም ስለዚህ ጉዳይ። ያስረዳበትላ እስረኛ የእስረኛ ባለቤት ፍትህ ሚኒስቴር ነው። እንግዲህ የመጨረሻ ቀር ማረሚያ ቤት ያስተዳድራለ። ከዛ ቀጥሎ ደግሞ ፍትህ ሚኒስቴር አለ። እንግዲህ ጉዳዩ እሱ ነው የሚመለከተው። ከእርሶች ለሚችልበት ቦታ የለም በዚህ ጉዳይ ያለውን ነገር ነገር ነካቸው ምንም ኢንፎርሜሽን የለኝም ስለዚህ ጉዳይ መሞረት አልችልም ሉ ማን የሚኖር ስለ አላውቅም አሉ። በቃ እንግዲህ ከዚህ በላይ ላዋሩኝ አልፈለጉም።
ስለዚህ አሁን እናንተ የት እንዳለ አታውቁም? ሙሉ ቤተሰብ ማለት ነው ተመስገን?
አዎ፣ እንግዲህ የመጨረሻው የሚመለከተው አካል ፍትህ ሚኒስቴር ነበረ። ዛሬ ሄድኩት ምንም የማናውቀው ነገር የለም አሉኝ። አሁን ዛሬ ስድስተኛ ቀናችን ነው፣ ምንም የምናውቀው ነገር የለም።
ስንቅ ለመጨረሻ ጊዜ ያደረሳችሁት መቼ ነው?
እሑድ ዕለት፣ የዛሬ ሳምንት እሑድ ዕለት አንድ ወንድማችን ሄዶ ነበረ እሑድ ዕለት። ከዛ በኋላ ሮብ ዕለት ደግሞ እኔ ይዤ ነበረ፣ ማስገባት አልቻለም። ስንቅ ያደረስ ነው ነገ ያ እሑድ። ሳምንታችን አለፈ ስንቅ ለመጨረሻ ጊዜ ካደረሰ
እና ሌላም የሄደ ሰው ነበር ብለኸኝ ነበር። ማን ነው የሄደው ከመሀላችሁ ወደ ዝዋይ?
ባሳዝኖ ደሳ ላይ ሄደው እሑድ ዕለት ሄደው።
እሺ፣ ወንድማችሁ
የለም አሉት? አዎ፣ ታላቅ የተሜ ታላቅ እሱ ሄደው።
እሺ፣
ዛሬ ደግሞ ወይ በቃ የኛ ቤተሰብ ስለሆነ ስም ምናልባት እንግዲህ ለይተው ሊሆን ይችላል ብለን አንድ ሰው ልከን ነበረ። ለሱም ተመሳሳይ ምላሽ ነው የሰጡት።
ለመሆኑ ተመስገን መቼ ነው ፍርዱን ጊዜ መጨረስ ያለበት?
በአመክሮ ቢሆን የዛሬ ሁለት ወር ይፈታ ነበር። አሁን ዛሬ ታህሳስ 3 ነው። እንግዲህ ሁለት አመት ከሁለት ወር ነው። ሶስት አመት ነበር የተፈረደበት። በየአመቱ አራት ወር ስለነበረ ጥቅምት 3 ነበረ ጊዜውን ጨርሶ መውጣት የነበረበት። ያው አመክሮም አልተሰጠውም። ስለዚህ እንግዲህ የጥቅምት 3/2010 ነው የሚጨርሰው ማለት ነው።
ለመጨረሻ ጊዜ ያገኘው ከቤተሰብ ውስጥ አንተ ነበርክ?
እኔ ሳሎም የኔ ታላቅ ወንድም ነው ያገኘው። አላምረው ደስ
አላምረው። ስለ ጤንነቱ የተናገረው ነገር ነበር በምን ሁኔታ ላይ እንደሚገኝ ተመስገን?
ከዛ በፊት እኔ አግኝቼው ነበር እሱ ከማግኘቱ ከሁለት ከሶስት ቀኖች በፊት።
እሺ።
ምንም ሕክምና አላገኘም። ኦልሞስት አሁን በጀርባውም ተደግፎ አያወራንም። ስንጠይቆ በጀርባውም አይተኛል። በአንድ ጎን የተገላበጠው የጆሮም ህመም አለ። ይሄ ህመሙ ማለት አልጠፋም፣ ግን ይጨምራል ደግሞ መለስ ይላል በራሱ ጊዜ ካለ ህክምና ማለት ነው። ምንም ህክምና አላገኘም። ባለበት ነው የሄደው።
ሌላ የተናገረው ነገር ነበር? በምንም ሁኔታ ያስተላልፈው መልእክት ነበር እንዴ? በመጨረሻ ጊዜ ከማግኘቱ በፊት እናንተ?
አይ ምንም ያስተላልፈው መልእክት አልነበረም። ምንም የለም።
ዛሬ አዲስ መረጃ እንዳላቸው ለመጠየቅ ወደ ፌዴራል ማረሚያ ቤቶች የኮሚኒኬሽንስ ዳይሬክተሩ ወደ አቶ ግዛቸው መንግስቴ ደውዬ ነበር። ለጊዜው ስልካቸው አልተነሳልኝም እና ላገኛቸው አልቻልኩም። ክትትሌን እቀጥላለሁ። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን።
ሰለሞን አባተን በጣም እናመሰግናለን። አሁን የምናልፈው በወልቃይት ጉዳይ ወደ ተጠናቀረ ዝግጅት ይሆናል። አቶ አደራጀው ዋኘው አሁን የሚገኙት አሜሪካ ነው። ነገሮች ከመባባሳቸው በፊት የጀመርኩት ጉዳይ ነበር። በዛ ምክንያት እጄ ላይ በነበረኝ ቪዛ እስርን አምልጬ እዚህ ደርሻለሁ። ይህን በተመለከተ ወደፊት በስፋት እናገራለሁ ነበር መልሳቸው። በአማራ ክልል በጎንደር ከተማ በሐምሌ ወር ለተቀሰቀሰው ተቃውሞና ከዛም ቀጥሎ ወደ ሌሎች ከተሞች ለተዛመተው ተቃውሞ መነሻ የሆነው የወልቃይት ጉዳይ ከዚህ በኋላ በትግራይ ክልል እንደሚታይ መወሰኑን ጠቅሼ አቶ አደራጀው በዛ ላይ ያላቸውን አስተያየት ጠይቄያቸው ነበር።
ካሁን በፊት
ይህን ጥያቄ የፌዴሬሽን ምክር ቤት አቶ ያለው አባተ በደብዳቤያቸው በግልባጭ ደብዳቤያቸው ጽፈው ለእኛ እንደሰጡን ደብዳቤ በእጃችን ላይ ይገኛል። መጀመሪያው ይህን ጥያቄ ስንነሳ እኛ መነሻችን የት ነው የነበረው? መነሻችን እኮ ሁለቱን ክልሎች በተለይ አሁን ወልቃይት ወደ ትግራይ ክልል ነው ተካሎ ያለ። ስለዚህ ወደ ትግራይ ስለተካለለ መጀመሪያውም የጀመርነው በትግራይ ክልል ነው። እኛ ፌዴሬሽን ምክር ቤት ከመምጣታችን በፊት የትግራይ ክልል ጠይቀነዋል። የትግራይ ክልል ጠይቀን መልስ ስላላገኘን እኮ ነው ወደ ፌዴሬሽን ምክር ቤት የመጣ ነው። ሂደቱን በሙሉ ተከትለናል። እኛ
የወልቃይትን ጉዳይ በተመለከተ ባልደረባዬ ትዝታ በላቸው ከአለፈው አርብ ጀምሮ በጥያቄው መልስ ፕሮግራም ላይ ቀርበው ለአድማጮች ጥያቄዎች መልስ ሲሰጡ ለነበሩት ለመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ጥያቄ አቅርባላቸው ነበር። ዶክተር ነገሪ ወልቃይትን በተመለከተ የሰጡትን ምላሽ ለአቶ አደራጀው አሰማኋቸው።
የወልቃይት ጉዳይ እንደምታወቀው የማንነት ጉዳይ እንደሆነ ነው ባለኝ መረጃ። የማንነት ጉዳይ ደግሞ ለክልል ምክር ቤት ነው መቅረብ ያለበት። ወልቃይት በትግራይ ክልል ውስጥ እንዳለ እና ይህንን ጥያቄ የሚያቀርቡት ሰዎች ጥያቄውን ፎርማሊ በትክክል ለትግራይ ክልላዊ መንግስት ምክር ቤት ካቀረቡ በኋላ ምላሽ መስጠት ያለበት የትግራይ መንግስት ነው መጀመሪያ። ምክንያቱም ህገ መንግስቱ ስለሚፈቅድ ነው። የትግራይ መንግስት እኔ ነው ስላሌ ሳይሆን ባሉበት ክልል ነው ጥያቄው መቅረብ ያለበት እንደሚለው። ምላሽ እንኳን ካልሰጣችሁ ወይ ደግሞ በምላሹ ካልረኩ ለፌዴሬሽን ምክር ቤት አልፎ ጥያቄያቸውን መቅረብ ይችላሉ። ይሄ ነው ቃይት ጉዳይ ከሆነ ማለት ነው።
የፌዴራሉን መንግስት የሚወክሉት ዶክተር ነገሪም ሆነ የአማራ ክልላዊ መንግስት የወልቃይትን ጉዳይ ምላሽ መስጠት ያለበት የትግራይ መንግስት ነው ብለው ወስነዋል። በዚህ ላይ ምን ምላሽ አላችሁ ብዬ ለአቶ አደራጀው ጠይቄያቸው ነበር።
በመጀመሪያ ሚኒስትሩን በጣም አመሰግናቸዋለሁ። ከሁለት አመት በኋላ የወልቃይት ጉዳይ የማንነት ጉዳይ ብለው በማመናቸው ማለት ነው። ካሁን በፊት የነበረው ምንድን ነው? የመልካም አስተዳደር ችግር ነው ሲሉን የነበሩ፣ አሁን ግን በጣም አመሰግናለሁ የማንነት ጉዳይ መሆኑን እንኳን አወቁልኝ። እኛ ወልቃይት አማራ ነው፣ ደንበራችንም ተከዜ ነው ያለው። ስለዚህ ይህን ሂደት እሳቸው ወደዚህ መስሪያ ቤት ከመምጣታቸው በፊት ሂደቶቹ በሙሉ ጨርሰናቸዋል። እኛ ደብዳቤ አስገብተን ግልባጩ ደብዳቤ በእጃችን ነው ያለ። ለትግራይ ክልል በተደጋጋሚ ስናቀርብ መቆየታችን ይታወቃል። መጨረሻ ላይ ነው በህገ መንግስቱም እሳቸው እንዳሉት ህገ መንግስቱ በሚፈቅደው መሰረት እያንዳንዱ መስሪያ ቤት ለሚመለከታቸው አስገብተናል። በመጨረሻ ግን ከትግራይ ክልል የተሰጠን መልስ ኖ የሚለው መልስ ነው የተሰጠን። ኖ የሚለው መልስ ሲሰጠን የመጨረሻ አማራጭ ስናጣም ለፌዴሬሽን ምክር ቤት ነው የመጣ ነው። እኛ ይህን ሂደትም ተከትለናል።
ዶክተር ነገሪ ይህንንም ተጠይቀው ነበር። የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ኮሚቴ አባላት አስፈላጊውን መንገድ ሁሉ መሄዳቸውን፣ ህገ መንግስቱን የሚለውን ተከትለው የትግራይ ክልልን ጭምር መጠየቃቸውን መናገራቸውን ይህን ምላሽ ነበር የሰጡት።
ይህንን ለማጣረቅ ጥረት አድርገን ነበር እና ከትግራይ ክልላዊ መንግስት የምናገኘው መረጃ ደግሞ ፎርማሊ ጥያቄ አልቀረበልንም የሚል ስለሆነ አሁንም ደግሞ ኮሚቴው ጥያቄያቸውን የማቅረብ መብት ስላላቸው በህገ መንግስቱ አግባብ ጥያቄያቸውን ቢያቀርቡ ነው የሚሻለው መፍትሄ ለመሆን ማለት ነው። ምክንያቱም ከዛ ምላሽ ካልሰጣቸው እንኳን በህግ መሰረት ወደ ፌዴሬሽን ምክር ቤት መምጣት ይችላሉ። ጥያቄ ቀርቦላቸው አላስተናገዱንም የሚልም ነገር ካለ ያ ትክክል መሆኑን ማረጋገጫ ይዞ ለሚመለከተው አካል ማመልከት የሚጠበቅባቸው ይመስለኛል። ምክንያቱም አሁን ከህገ መንግስቱ አልፎ በሌላ መንገድ ይህንን ጉዳይ መፍታት የምንሞክርበት አሰራርም ያለ አይመስለኝም እና እኔ ያገኘሁት መረጃ ይሄንን ነው እና ማጣራት ያለበትን አጣርሶ በዛ በኩል ብከድበት የተሻለ ይመስለኛል ማለት ነው።
ለአቶ አደራጀው ይህንን የዶክተር ነገሪን ምላሽ አሰማኋቸው።
እኛ አሁን ኮሚቴዎቻችን በተለያየ ጊዜ በቁጥጥር ስር አውለዋቸዋል፣ ታስረዋል። የሚሰደዱትም ተሰደናል። የሚያስሯቸውም የህዝብ ኮሚቴዎች ታስረዋል። ስለዚህ አሁን አዲስ ኮሚቴ እንደገና ደግሞ ሀብለን ወደ ኋላ የምንመለስበት ምንም ምክንያት የለንም። አሁን ድጋሚ ወደ ክልል ትግራይ የምንመለስበት ምንም ምክንያት የለንም። አንደኛ ይህን አስረግጬ ነግራቸው እፈልጋለሁ። ምክንያቱም በየመስሪያ ቤቱ የገባ ደብዳቤ አለ፣ እሱን ማረጋገጫ መውሰድ ይችላሉ። ዶክተርን ማለት ነው። ኮሚቴዎቻችን 5/5/2008 ጎንደር ላይ ታስነው አሁን ማዕከላዊ ላይ ነው የሚገኙት። በቁጥር የኮሚቴው ዋና የስራ አስፈጻሚዎችና አስተባባሪዎቹ 6 ማዕከላዊ ላይ ይገኛሉ። ሁመራ ላይ ደግሞ 9 የኮሚቴዎቻችን አስተባባሪ የነበሩ ዳንሻ ላይ 9 ከ8 ወር በፊት ማለት ነው እስር ቤት ነው ያሉ። ሁመራ ላይ ታስረዋል። ጎንደር ላይ ደግሞ አሁን ጎንደር ላይ የነበሩ ኮሎኔል ለመቀም ጎንደር ላይ ነው ያለው የኮሚቴው ፕሮፓጋንዳችን የነበረው ማለት ነው። 3 ልጆች ደግሞ በስደት ላይ ነው የምንገኘው። ስለዚህ ይሄ ሁኔታ ባለበት ኮሚቴው በመንግስት የጸጥታ ኃይሎች ቁጥጥር ስር መዋለበት አሁን ድጋሚ ሌላ ኮሚቴ ክሬት ተደርጎ እንዳዲስ ጥያቄው የሚቀርብበት ምንም አግባብ የለውም። መንግስት በመጣለት አስተናግረው ጥያቄው ትክክለኛ መልስ መስጠት ሲችል አሁን ድጋሚ ወደ ኋላ ተመለስ ብሎ መግለጫ መስጠት ይሄ ወይም ደግሞ የኢትዮጵያ ህዝብ አያውቅም እንደማለት ነው።
ዶክተር ነገሪ ሌንጮና የአማራ ክልል እንደሚሉት የወልቃይት ጉዳይ ከእንግዲህ ምላሽ የሚያገኘው በትግራይ ክልል መንግስት ስር ነው። አቶ አደራጀው ደግሞ ኮሚቴው ማድረግ ያለበትን በሙሉ አድርጎ ከመንግስት ምላሽ አገኛለሁ ብሎ በትዕግስት ሲጠባበቅ ነበር። ነገር ግን በዚህ ምትክ የህዝቡን ጉዳይ ለማስፈጸም ጥያቄውን ይዘው ከተነሱት የተመረጡ 20 የኮሚቴ አባላትና 9 የስራ አስፈጻሚ አባላት መካከል 15ቱ ታስረዋል፣ 3ቱ ተሰደዋል። የቀሩት ደግሞ ድምጻቸው ጠፍቷል፣ የት እንዳሉ እንኳን አናውቅም። ከእንግዲህ የወልቃይት ጉዳይ የኮሚቴው ሳይሆን የህዝቡ ነው ብለዋል። በዚህ ጉዳይ ላይ የአማራንና የትግራይ ክልልን ምላሽ ለማግኘት ያደረግነው የአንድ ሳምንት ሙከራ ሳይሳካ ቀርቷል። ሙከራችንን ቀጥለን የሌሎች ሰዎች ሐሳብን አካተን በሌላ ዘገባ ተመልሰን እንመጣለን። ቀዳሜ ታህሳስ 30 ቀን 2009 ዓ.ም ምረት ጋቢና ቪኦኤ የተጀመረበት አንደኛ ዓመት ነው። አዎ ዛሬ ጋቢና ከተጀመረ 1 ዓመት ከ3 ቀን ሆኖታል ማለት ነው። ይህን ፕሮግራም ከጀመሩት አዘጋጆች መካከል ደግሞ የአንበሳውን ድርሻ የሚይዘው ሄኖክ ሰማእግዜር ነው። ሄኖክ ሰማእግዜር ዛሬ ስቱዲዮ የለም። ስቱዲዮ የምንገኘው እኔ ጽዮን ግርማ፣ ዲጄ ፋትሱ፣ ሱራፌል ሽፈራውና መስታወት አራጋው ነን። ሄኖክ ሰማእግዜር ግን መስመር ላይ አለ። ሄኖክ እንደምናመሸ።
እንደምናመሻችሁ። እንኳን ደስ ያለን። እንኳን ደስ ያላችሁ።
እናመሰግናለን ሄኖክ። እንግዲህ ዛሬ አንደኛ አመቱ ነው ጋቢና። ይህ ፕሮግራም ሲጀመር የተለያዩ ሀሳቦችን ይዞ ነው የተነሳው። እንደው እነዛ ሀሳቦች በአንድ አመት ውስጥ አሳክቷል ትላለህ ወይ?
እንግዲህ በቅድሚያ ያው አንድ አመት ለአዲስ ለተጀመረ ዝግጅት ፈታኝና ረጅሙ ርቀት የሚካሄድበት አመት ነው እና ከምንም በላይ ለጋቢና አድማጮች እንኳን ደስ ያላችሁ ላለሁኝ። ምክንያቱም ዝግጅቱ የነሱ ነው፣ መድረኩ የተፈጠረው ለነሱ ነው። ስለዚህ ደስታው ከኛ ጋር የነሱ ስለሆነ ነው። በዚህ የጋቢና ጉዟችን ደግሞ አስቀድመሽ እንዳልችው እኛም እንደ አሽከርካሪ፣ እንደ መካኒክ፣ እንደ ወያላ ሆነን እነሱን ለውይይት ለማዘጋጀት እድሉን በማግኘታችን በጣም ደስ ይለናል። ስለዚህ ደስታው የሁላችንም እንኳን ደስ ያለን።
መስታወት አረጋውም እስቲ ላቋርጥህና እንግዲህ ሄኖክ ይህንኑ ተመሳሳይ ጥያቄ ለመስታወት አረጋውና ለዲጄ ፋትሱ ላቀርብላቸው። በዚህ ፕሮግራሙ ሲጀመር በነበረው አመት ውስጥ ያሰብነውን አሳክቷል ትላላችሁ ወይ? መስታወት አረጋው።
ሱራፌል እስቲ ይቀጥል።
በጣም እኔ እንደማስበው በጣም ጥሩ ፕሮግራም ነው። ከውጭም እንደምሰማው አስተያየት ወደ ኢትዮጵያ ባልሄድም ግን በተዘዋወርኩባቸው ቦታዎች የምሰማው አስተያየት በሚደርሰን ሜሴጅ ሰዎች ደስተኛ እንደሆኑ ነው። በእኛ ፕሮግራም በተለይ ደግሞ በሙዚቃ ፕሮግራሙ በጣም ደስተኞች ነው።
ለራስ አዳለ
መስታወት ምን አስተያየት አለሽ እሱ ላይ?
እንግዲህ ሞክረናል፣ ያለንን ነው እየሰጠን ያለ ነው። አድማጮች እኛ ሙዚቃ ማን ነው ፕሮግራሙን መስማት የቻሉ አድማጮች አስተያየታቸው መልካም ነው። እስካሁን ድረስ እንግዲህ ላልሰሙት ደግሞ በብዛት እንዲሰሙ ጥረታችንን እንቀጥላለን።
የፌስቡክ ተከታታዮቻችንና ሌሎች አድማጮችም ተመሳሳይ አስተያየት እንድትሰጡን እስከዛሬ በነበሩት ፕሮግራሞች እንዴት ነበሩ፣ ወደፊትስ ምን ቢጨመሩ ምን ቢሻሻሉ የሚለውን አስተያየት ስጡን። ሱራፌል ምን ማለት?
አንድ ቋሚ አድማጭ አለችን፣ ሀናን ቆንጆ የምትባል ፌስቡክ ላይ።
አዎ ሀናን ቆንጆ፣ እንደውም ከዚህ በፊት ቲሸርትና ኬፕን ሸልማት ብለን ነበር። ሄኖክ ታስታውሳለህ?
በጣም አስታውሳለሁኝ። ሀናን ቆንጆ፣ በነገራችሁ ላይ የዚህ ዝግጅት የእናንተው ነው ስል ቅድም መድረኩን የእኛ ነው ብለው ከሚያስቡ አድማጮቻችን መካከል አንዷ እሷ ናት። ስለዚህ በፌስቡክም ላይክ አድርጌ አታለሁ። አሁንም ካለሁበት ሰላምታ ሰጣታለሁ።
እናመሰግናለን። ሄኖክ ግን እንደው በዛሬ አንደኛ ዓመት ሲከበር እቤት ያለኸው እዚህ ያልመጣህበት ምክንያት ምንድን ነው?
እንግዲህ መቼም የህይወት ጉዞዎች አሉ። አባቶኛ ነው ባጭሩ።
እኛም እንግዲህ እንኳን ደስ ያለህ ለማለት ነው። የጁ ፍራንሷ ሄኖክ ተወልዷል። እንኳን ደስ አለህ። በጋቢና ቪኦኤ አድማጮች ስም አንድ ሙዚቃን ጋብዘህ እስቲ።
በጣም ጥሩ።
ፍሬው ያማረ ዘር እንዲበዛለት አባት ደስ ይላል ልጅ ሲወለድለት። ፍሬው ያማረ ዘር እንዲበዛለት አባት ደስ ይላል ልጅ ሲወለድለት። የምጡ መከራ መች ታወሳታል ወልዳ በማቀፏም እናት ደስ ይላታል። ህፃናት ይበዙ ለወላጆቻቸው ደስ ያሰኛል ብዙ። ፍሬው ያማረ ዘር
ሄኖክ እንግዲህ በዘፈን ምርጫችን ደስ እንደተሰኘ እርግጠኛ ነን።
አብሬ እያዘንኩኝ ነው። እናት ደስ ይላታል።
አዎ፣ ለሞርጋንም እሱን ምረጥልን። የእጁ ፍራንሷ ለልደት በዓል ይሄ የእጁ ፍራንሷ ሄኖክ አለ ለልደት በዓል ደግሞ ያገናኘን።
በነገርሽ ላይ እንዲያው ስለ አዲስ ትውልድ ስናወራ ጋቢና ቪኦኤ ከአንድ አመት በፊት ለአየር የበቃው እንግዲህ ሁላችንም እንደምናውቀው ከዛ በፊት ከስምንት እስከ ዘጠኝ ወራት የዘለቀ መሰናዶ ወይም የመጸነስ ጉዳይ ነበረ በመሀሉ እና ለወጣት ኢትዮጵያውያንና ኤርትራውያን ድምፅን ለመስጠት ነው እንግዲህ ዋናው ሀሳባችን። ድምፅ ስንል ደግሞ እንዲህ በሰላማዊ ዴሞክራሲያዊ እኩልነት በተረጋገጠበት መንፈስ አዲሱ ትውልድ ወጣቶች እንዲወያዩ ለማድረግ ነው።
ሄኖክ እንግዲህ የጋቢናን ሰዓት ጥበት ታውቃለህ፣ ልናቋርጠ ነው ስትመጣ ጨርሰ ስትመጣ
ስለ ጋቢና አውርቼ አልጨርስም።
ጨርሰ ስትመጣ ቀጣይ
ስለሆነ አመሰግናለሁ።
እሺ፣ እናመሰግናለን። እናመሰግናለን። መልካም ቀን። ወደ ሌላ ዘገባ ነው የምናልፈው። አማዞን ጎ የተባለ አዲስ እቃ የመግዛትና የመሸጥ ሂደት አዲስ ቴክኖሎጂ ነው። ቴክኖሎጂን በመጠቀም እቃ ገዝቶ ለመክፈል ወደ ገንዘብ ከፋይ ጋር መሄድ አያስፈልግም። ይህን የመግዛትና የመሸጥ አዲሱን ቴክኖሎጂ ሂደትና ይህን መሰል ቴክኖሎጂ ሊፈጥረው የሚችለው ስራ አጥነትን በተመለከተ የዘርፉ ባለሙያ ከሆነውና በተለያዩ አዳዲስ የቴክኖሎጂ ዘርፎችን በተመለከተ በቴሌቪዥን ዝግጅት ከሚያቀርበው ሰለሞን ካሳ ጋር ሱራፌል ሽፈራው ቆይታ አድርጓል።
ሰለሞን እንኳን ደህና መጣህ ወደ ጋቢና።
እንኳን ደህና ቆያችሁኝ። እንግዲህ የጋቢና አዘጋጆች
በዚህ አማዞን ጎ በተሰኘው አፕና በዚህ በመገበያ ሱቅ እንበለው መገበያ ግሮሰሪ
ያስኬዳል።
ምንድን ነው ሀሳቡ አማዞን ጎ?
በቀላሉ ይሄን ለመግለጽ ለሁሉም ሰው እንዲገባው የካሸር አልባ ወይ ደግሞ የገንዘብ ተቀባይ አልባ ግሮሰሪ ብለህ መውሰድ ትችላለህ። ካሸር የለውም። ስለዚህ ትገባለህ፣ የምትፈልገውን እቃ ትገዛለህ፣ ቦርሳ ውስጥ ትከታለህ። ከዛ በኋላ ከዛ ግሮሰሪ ዎክአውት አድርገህ መውጣት ነው። ልክ እንደ ሌባ በለው እንግዲህ። ግን ያው በውስጡ ብዙ ቴክኖሎጂ አለው። እንግዲህ በቀላሉ ግሮሰሪ ካሸር የሌለበት ግሮሰሪ ማለት ነው።
መሀል ላይ እንግዲህ ስትገባና ስትወጣ ፕሮሰስ አለ መሀል ላይ።
ቴክኖሎጂው አዲስ አይደለም። ይሄ በዚህ በአማዞን ጎ ሱቅ ላይ ተግባራዊ የሚደረገው ከጀርባው ያለው ቴክኖሎጂ አርቲፊሻል ኢንቴሊጀንስ ነው። አርቲፊሻል ኢንቴሊጀንስ በአማርኛ እንዴት እንደምናስቀምጠው እንግዲህ አይ ቲንክ ሰው ሰራሽ ክህሎት ልትለው ትችላለህ። ብዙ እስከ ዛሬ ብዙ የምናያቸው ነገሮች ላይ እናየዋለን። አሁን ሰው አልባ መኪና በመንገድ ላይ የምናይበት ወቅት ላይ ደርሰናል። አውሮፕላን ላይ አውቶ ፓይለት አድርገው ፓይለቶች ለተወሰነ ሰዓት ነው የሚንቀሳቀሱት በሱ ነው። በርካታ ዋትሰን የሚባል በጣም አስደናቂ የአይቢኤም ኮምፒውተር አሁን በሕክምና ውስጥ ገብቶ በጣም በርካታ ነገር እያደረገ ይገኛል። ምንድነው ቤዚክሊ የሚያደርገው? ሱቅ ውስጥ ያሉት ነገሮች፣ እቃዎቹ የተደረደሩበት እቃዎቹ ራሳቸው ከአንተ ከስልክ ላይ ካለው አፕ ጋር ተቀናጅተው የሚሰሩት ሴንሰር አላቸው። እቃው ሲነሳ ከኋላ ካለው ከግምጃ ቤቱ ላይ ቁጥሩን ይቀንሳል፣ ሂሳቡን አንተ ሪሲት ላይ ይከታል። በሙሉ በሴንሰር እና ከአፕ ጋር በተያያዘ በዋይርለስ ቴክኖሎጂ በኢንተርኔት ቴክኖሎጂ አማካኝነት በርካታ ሴንሰር ቴክኖሎጂ ከጀርባው አካቶ እንግዲህ የመጣ አይነት አሰራር ነው በአጭሩ ለመግለጽ።
አዎ፣ እንደውም ልጨምርልህና ያየሁት እንደሆነ እቃውንም አንስተህ አንብበው ካልፈለግከው ስትመልሰው ይመልሰዋል ነገር።
አዎ ያ ሴንሰር ስላለው ሲመለስ እዛ መረደረው እንደተቀመጠ ተመልሶ ሊያስብ ይችላል ያስባል። ስለዚህ ከኋላ ያለው ኃይለኛ የሆነ የኮምፒውተር ፕሮግራም አርቲፊሻል ኢንተለጀንስ ያንን ነገር እያቀናበረ ይሰራል ማለት ነው።
ልክ በመተጣበት ጊዜ ያለውን ጠቅላላ ሂሳብ ወደ አፑ ይመዘግበዋል ማለት ነው።
ኤቭሪቲንግ የገዛኸው ዕቃ ያንተ አፕ ላይ እዛ ሞባይል አፕ ላይ ስማርት ላይ ስልክ ላይ አለ የገዛኸው በሙሉ ይቀናጃል፣ ይቀመጣል፣ ሪሲቱ ይዘጋጃል። አንተ ከሱቁ በወጣ ጊዜ ኦልሬዲ አንተ ያን አፕ መጠቀም ስትጀምር ክሬዲት ካርድ የአካውንት ኢንፎርሜሽን ከአፑ ጋር ተያይዟል። ስትወጣ ከዛ ከተገናኘው ክሬዲት ካርድ ላይ ከባንክ አካውንት ላይ ገንዘቡ ይወሰዳል፣ ሪሲት በኢሜይል ይላክልሃል። በቃ ጨረስክ ማለት ነው።
እሺ፣ ከዚህ ጋር የተያያዘ እንግዲህ የሴኪሪቲ ነገሮች ላይ አሁን የሌብነት ላይ ደግሞ ኔትወርክ ላይኖር ይችላል እና እነዚህ ነገሮች ተጽዕነዋል ወይ? ይሄ አማዞን ጎ ሲሰራ
የአማዞን ጎ አሚን እነዛ ነገሮች የሚጠበቁ ሪስኮች ናቸው። ያን ለማስተካከል እንዲሁም የፊዚካል ስቶሮች ብዙ ስርቆት በተለይ ቅድም ያልከው አይነት ሰልፍ ቼክ አውት ኪዮስኮች ላይ ብዙ ሰዎች በትክክለኛ ሂሳብ ሳይከፍሉ የሚወጡበት ሁኔታ አለ። ቴክኖሎጂ ሲመጣ ኦፍኮርስ ሪስኮች አሉት፣ ግን ካልኩሌትድ ሪስክ ነው። ኦኬ፣ ጉዳቱ ከጥቅሙ በጣም ስለሚያንስ ችግር የለውም እናለን። ትልቁ ከንሰርን ይልቅን የሚታየኝ እንደዚ አይነት ነገሮች ሳይሆኑ ቴክኒካል ከሆነው አንጻር የሃኪንግ ጉዳይ አብሮ ተያይዞ ይመጣል። ህብረተሰቡ ኦንላይን በሆነበት ወቅት ላይ ኢኮሜርስ ሲበዛ አማዞን፣ ኢቤይ ሲመጡ ከዛው ጋር ተያይዞ የመጣው ምንድን ነው? በብዛት ሃኪንግ ነው አይደል? አይደንቲቲ ቴፍት ሰዎች እዛ ውስጥ ገብተው በአካል መስረቅ ያልቻሉትን እዛው ላይ ከበኮምፒውተራቸው ጀርባ ላይ ቁጭ ብለው ከሚፈልጉት የዓለም ክፍል ላይ የሰዎችን መረጃዎች መስረቅ መቻል ነው። ይሄ እንግዲህ ወደፊት ይሄ ነገር እያደገ በመጣ ቁጥር አርቲፊሻል ኢንቴሊጀንስ ብዙ አገልግሎትን መስጠት በጀመረ ቁጥር ሃኪንጉም አብሮ ይመጣል። አንዱ ትልቁ ምሳሌ እንዲሁም በቅርብ የተገኘው ድራይቨርለስ ካር አሁን ህያው የሚሆንበት ጊዜ እየቀረበ ነው። ግን ድራይቨርለስ ካር ሀክ የሚደረግበት ሁኔታ አንድ አውስትራሊያ ውስጥ የሚገኝ የሃኪንግ ፕሮፌሽናል አይደንቲፋይ አድርጓል። ስለዚህ ኢማጅን አንተ ተማምነህ መንገድ ላይ እየነዳህ እየሄድክ ሀክ ተደርጎ መኪና ድልድይ ውስጥ እንዲገባ ቢደረግ ከሌላ መኪና ጋር እንዲጋጭ ቢደረግ የሚመጣውን መዘዝ ማሰብ ትችላለህ። እና ኦፍኮርስ ይሄ ነገር በተራቀቀ ቁጥር ያው ጉዳቱም የሳይበር ሴኪሪቲ ሳይዱም በብዛት መታየት ያለበት ነው። ያ እንግዲህ አብሮ የተሻሻለ የሚሄድ እንደሆነ አስባለሁ።
በአሜሪካም ሆነ በብዙ አለማችን ዙሪያ ትልቁ ችግር የወጣቶች ስራ አጥነት ነው እና ቴክኖሎጂዎች እንደዚህ ባደጉና ቴክኖሎጂዎች እንደዚህ ወደ ማሽንና ወደ አርቲፊሻል ነገሮች በተቀየሩ ቁጥር ስራ አጥነቱ ላይ ጋፕ አይፈጥርም?
በጣም ትክክለኛ ጥያቄ ነው ዲጄ። ይሄ የሁሉም ሰዎችም ኮንሰርን ነው። ነገር ግን አንድ እውነት አለ። ቴክኖሎጂ በዘመናት ውስጥ የሰውን ስራ ሲነጥቅ ቆይቷል። አሁን መጠኑ እየጨመረና በእያንዳንዱ መስክ ገብቶ ችግር ውስጥ እንድንገባ እንድናስብ አደረገን እንጂ ከድሮ ጀምሮ ሰው ከጥንታዊ ጋሪዎች ከተላቀቀ ጊዜ ጀምሮ አዳዲስ ሜካኒካል ነገሮችን ሲፈጥር፣ አዳዲስ ነገሮችን ማሽኖችን ሲፈጥር የእኛን ስራ ለቴክኖሎጂው ሼር እያደረግ ነው የሄድንበት ሂደት ነው ያለው። ትራክተር ለምሳሌ እንደው ክላሲካል የሆነ ኤግዛምፕል ነው። ትራክተር ሲፈጠር ገበሬ ከስራ ውጭ ሆኗል። ገበሬው ግን ስራውን አላቆመም፣ ግን እሱ የሚያርሰውን ነገር ትራክተሩ ወስዶታል። ሮቦቶች በ1908 አካባቢ ጀምሮ የመኪና ማስ ፕሮዳክሽን ሲጀመር፣ ከዛ ሮቦቶች ደግሞ ወደ 1940ዎቹና 50ዎቹ ሲመጡ በፋብሪካ ውስጥ ያለው ስራ ከሰው ላይ ተነጥቋል። በአሁኑ ሰዓት ሮቦት ነው መኪና የሚገጣጠመው፣ ሌሎች በርካታ የፋብሪካ ስራ የሚሰራው። አዲስ ሂደት አይደለም፣ ግን ወደፊት አሁን ያልተጠበቀ ቦታ ላይ ፕሮፌሽናል ስራ ውስጥ ገብቶ ሮቦት እንደ አካውንታንት ሆኖ የሚሰራበት ሁኔታ አሁን ተጀምሯል። ሮቦት እንደ ጠበቃ ሆኖ ሰርቷል፣ በሾው ላይ አሳይቼዋለሁ። ሮቦት የዶክተሮችን ስራ ዳያግኖስ ማድረግ ውስጥ ገብቷል። ሮቦት ፋርማሲ ውስጥ ሆኖ ሁሉ እየሰራ ነው። እና ይሄ አሳሳቢ ጉዳይ ነው፣ ሁሉንም የሚያሳስብ ነገር ነው። በእርግጥ
ኢትዮጵያስ ወደ አፍሪካ ስትሄድ እንደዚህ አይነት ቴክኖሎጂዎች መቼ ይደርሳሉ ብለህ ታስባለህ? ምን ያህል አስተዋጽኦ ይኖራቸዋል ወይስ በአጠቃላይ ምን ታስባለህ? ወደ አፍሪካና ወደሚያድጉት ሀገሮች ስንሄድ
ያ ይገርምሃል፣ እስከሚደርሱም አይጠበቅም። ባደጉት ሀገሮች ላይ የዚህ ነገር ተጽዕኖ ኢምፓክት አሁን ልክ ተግባራዊ በሚሆን ጊዜ ኦልሬዲ የሚመጣ ነገር ነው። መቼ ነው የሚሄደው የሚለው ገና ኢትስ ቤቢ ስቴፕ አይደል። በአሁን ሰዓት ላይ አፍሪካ ውስጥ የኦንላይን እንቅስቃሴ የስማርትፎኖቹ፣ የታብሌቶቹ እና ሰዎች ኢንተርኔትን የመጠቀሙ ነገር እየተጋጋለ መጥቷል። ያ ኦልሬዲ ገና በዛ የተነሳ እዚህ ሀገር የመጣው ቀውስ ነው አሁን አፍሪካ ውስጥ ታየው። ከዛ በኋላ ነው ደግሞ ወደዚህ አይነት ወደሚቀጥለው ሌቭል በሚሸጋገር ጊዜ እንደ ማንኛውም የዓለም ክፍል አፍሪካም የዚህ ነገር ተጠቃሚም ተጎጂም መሆኗ አይቀርም አለ። ስለዚህ ብዙም የተለየ ነገር አይሆንም።
ሶሎ አመሰግናለሁ።
ቴንክ ዩ ዲጄ።
የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የመስታወት አድራጋውና
ጽዮን ግርማንን፣ ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ጉዟችሁ የሰመረ እያልን እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ።